ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እናስተብለኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 8 ቀን 2012 ዓ.ም ተብረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 8 ቀን 135 ቀናት አልፏቸዋል። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የተፈረደብን ይመስል በአገራችን ያለው ሁኔታ እየባሰበት እንጂ ሲሻሻል ለማየት እድል አላገኘንም። ይልቁንም አደገኛ ወረርሽኝ አምባገነኖች ጥንቻቸውን ለማፈርጠሚያና ተቀናቃኞቻቸውን ለመደምሰስ እንደሚጠቀሙበት እየታየ ነው። የፖለቲካ እስረኞች አሁንም ደብዛቸው እንደጠፋ በእስርም እየማቀቁ እንደሆነ ይታወቃል። የደምቢዶሎ ዩኒቨርሲቲ ተማሪዎች መዳረሻቸው ከጠፋ 5 ወራት ተጠግቷል። ምንም እርምጃ ግን አልተወሰደም። እስቲ እናስታውሳቸው አንርሳቸው በሚረርስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ ከዜናው በማስከተል እናቀርባለን። ከዚያም በሚያዝያ ወር 2005 ዓመተ ምህረት የወያኔ አገዛዝ የሚያካሂደውን ህዝብን የመከፋፈልና አገር የማጥፋት ሴራ በማጋለጥ ለማስጠንቀቅ ተላልፎ የነበረውን የዴሞክራሲያ እትም አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። የጤና ሚኒስቴር ሐሙስ ሚያዝያ 8 ቀን በሰጠው መግለጫ መሰረት በአገሪቱ በኮሮና ቫይረስ የተያዙ ሰዎች ቁጥር 92 እንደደረሰ ገልጿል። ባለፉት 24 ሰዓት በተደረጉ የላቦራቶሪ ምርመራዎች 7 ሰዎች በኮሮናው ቫይረስ መያዛቸው ሲገለጽ 7ቱም ኢትዮጵያውያን መሆናቸውና የ14 ዓመቷ ወጣት የውጪ የጉዞ ታሪክ እንደሌላት ተነግሯል። የፋሲካ በዓል ምክንያት ወደ ዕቃዎች መሸመታ በየገበያዎች የሚሄዱ ዜጎች አስቸኳይ አዋጁ የሚከለክላቸውን የመራራቅና ያለመነካካት ደንቦች እያከበሩ እንዳልሆነ ከየቦታው የሚደርሱ መረጃዎች ይገልጻሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸሎተ ሐሙስና የትንሣኤ ዕለት በሁሉም አድባራት ምዕመናኑ ርቀቱን ጠብቆ የቁርባን አገልግሎት የሚቀበልበት ሁኔታ እንዲፈቀድ አገዛዙን ጠይቀዋል። በተለያዩ አካባቢዎች ይካሄዳሉ የተባሉ ምርመራዎች ውጤታቸው ምን እንደሆነ ሳይታወቅ የአገር አቋራጭ ትራንስፖርት አገልግሎት እንዲጀምር የተደረገ መሆኑን የትራንስፖርት ባለስልጣን አስታውቋል። በኮሮና በሽታ ምክንያት ባለፉት 2 ሳምንታት ብቻ ከሳውዲ አረቢያ፣ ከሌሎች መካከለኛው ምስራቅ አገሮች፣ ከጅቡቲ፣ ከኬንያና ከሱዳን በግድ እንዲወጡ ተደርገው ወደ ኢትዮጵያ የተመለሱ ኢትዮጵያውያን ቁጥር ከ5000 በላይ ሲሆን በእነዚህ ተመላሾች አማካኝነት በሽታው እንዳይተላለፍ የተያዙትን ለማግለል ወይም የታመሙትን ለመንከባከብ የሚያስችል አቅም ያልተደራጀ በመሆኑ አደጋች ሁኔታ ተፈጥሯል ተብሏል። ለችግሮቹ መፍትሄ እስኪገኝ ድረስ ስደተኞችን የሚያጓጉዙ በረራዎች ለተወሰኑ ጊዜያት እንዲቋረጡ የተባበሩት መንግስታት ድርጅት ባለስልጣኖች ጠይቀዋል። በአገር ውስጥ በሽታውን ምክንያት በማድረግ ዜጎችን የማፈናቀል አሳፋሪ ድርጊት እየተፈጸመ በመሆኑ እየተወገዘ ነው። ሰሞኑን ከአዲስ አበባ ከተማ ሊስትሮችንና የጎዳና ተዳዳሪዎችን ወደ አማራና ሌሎች አካባቢዎች በግድ የማባረር ተግባር እየተፈጸመ ሲሆን ከኦሮሚያ ወደ አማራውና ወደ ትግራይ ክልል የተባረሩ ዜጎች መኖራቸውን ምንጮች ጠቁመዋል። በቅርቡ የተደረገ አንድ ጥናት እንደሚያመለክተው በሀገሪቱ ያለው የኮሮና ቫይረስ በአሁኑ መልክ ለስድስት ወራት የሚቀጥል ከሆነ 9 ሚሊዮን ዜጎች በአስቸጋሪ ሁኔታ የሚኖሩ መሆናቸውንና 13 ሚሊዮን ዜጎች ደግሞ ስራቸውን እንደሚያጡ ተናግረዋል። በዓለም አቀፍ ደረጃ በኮሮና ቫይረስ የተያዙ ሰዎች እና የሟቾች ቁጥር አሁንም እየጨመረ ሲሆን በአንዳንድ ሀገሮች መሻሻል በማሳየቱ ምክንያት ከሚቀጥለው ሳምንት ጀምሮ የተዘጋ ኢኮኖሚያቸውን ቀስ በቀስ ለመክፈት ተዘጋጅተዋል ተብሏል። በኮሮና ቫይረስ ተይዘው የዳኑት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን የትራምፕን ውሳኔ በመከተል እንግሊዝ ለዓለም ጤና ድርጅት የምትሰጠውን በመቶ ሚሊዮን ዶላር የሚቆጠር እርዳታ እንዲቆም የጠየቁ መሆናቸው ታውቋል። ጠቅላይ ሚኒስትሩ ገንዘቡ እንዳይሰጥ የጠየቁት የዓለም የጤና ድርጅት የኮሮና ቫይረስን በተመለከተ ተገቢ እርምጃ አልወሰደም ከሚል ነው። በትግራይ የሚገኘውና ወደ 18000 የሚጠጉ ኤርትራውያን ስደተኞች የሚገኙበት የስደተኞች ጣቢያ እንደሚዘጋ የተነገራቸው መሆኑን በጣቢያው ነዋሪ የሆኑ ስደተኞች ለዜና ተቋሞች ተናግረዋል። ስደተኞቹ መጠለያውን በሚቀጥሉት 10 ቀናት ለቀው እንዲወጡ በፌደራል መንግስት ስር የስደተኞችና ከስደት ተመላሾች ጉዳይ አስተዳደር የተነገራቸው መሆኑን ገልጸዋል። ይህ ከሽሬ ከተማ አጠገብ የሚገኘው የስደተኞች ጣቢያ ከሰባት ዓመት በፊት ተቋቁሞ በመጠለያነት ሲያገለግል የቆየ መሆኑ ሲታወቅ ውሳኔው በርካታ ስደተኞችን አስደንግጧል። መጠለያ ጣቢያውን ለመዝጋት እንደ ምክንያት የቀረበው የገንዘብ ችግር ቢሆንም ያገዛዙና የሻቢያ ባለስልጣኖች ከጀርባ ባደረጉት ስምምነት ሳይሆን አይቀርም የሚል ግምት አለ። ህንጻው የስደተኞች መጠለያ ካምፕ ከኤርትራ ድንበር ካለው ቀረቤታ የተነሳ በርካታ ስደተኞች ያለምንም ችግር ሊደርሱበት የሚችሉ በመሆናቸው የሻቢያ ባለስልጣኖች ካምፑ እንዲዘጋ ሲወተውቱ መቆየታቸው ይታወቃል። ከዚህ ቀደም የወያኔ ባለስልጣኖች ማንኛውም ኃይል በትግራይ የሚገኙ ስደተኛ ጣቢያዎችን መዝጋት አይችልም በማለት ሲናገሩ መደመጣቸው ይታወቃል። ስደተኞቹ ከዚህ መጠለያ ተነስተው በሌሎች መጠለያ ጣቢያዎች ይሰፍራሉ ተብሏል። በአጠቃላይ ኢትዮጵያ ከ170,000 በላይ ኤርትራውያን ስደተኞች የሚኖር ሲሆን ከዚህ ውስጥ ትግራይ ውስጥ ባሉት አራት መጠለያ ጣቢያዎች ወደ 100,000 የሚጠጉ ስደተኞች ይገኛሉ። የኮሮና በሽታ ተጠቂ በሆነችው ጣሊያን የመሬት መንቀጥቀጥ አደጋ መከሰቱ ተነገረ። መጠኑ በሬክተር መለኪያ 4.5 የሆነው የመሬት መንቀጥቀጥ የተከሰተው በሰሜናዊ ጣሊያን ከሚላን 96 ኪሎ ሜትር ርቀት ላይ ሲሆን እስካሁን ጉዳት ማድረሱ አልተዘገበም። አደጋው የደረሰበት የሎምባርዲ ግዛት 62153 የኮሮና ቫይረስ ታማሚዎች የሚገኙበት ሲሆን 11377 ሰዎች በበሽታው እንደሞቱም ተዘግቧል። አድማጮቻችን ከዛ ያለን ዜና በዚሁ ይተካለላል።
አርማጣጫችን ከፍተኛ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልክ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
የሐሙስ ሚያዝያ 8 ቀን 2012 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ እስቲ እናስታውሳቸው መቼም አንርሳቸው። የኢትዮጵያ ሕዝብ ከመከራ ዶፍ ከተፈራራቂ ወረርሽኞች ከስቃይና መከራ ሳይላቀቅ ዘመን አልፎታል። ዛሬ የዓለም ጤና ጥበቃ ድርጅት ዳይሬክተር ነኝ ባዩ የተራየው ተወላጅ የወያኔ የጤና ጥበቃ ሚኒስቴር በነበረበት ወቅት ኮሌራ ባገር ገብቶ ህዝብን ሲረፈርፍ ክዶ ተራ ተቀማጥ እንጂ ኮሌራ የለም በማለት ቱሪስቶችን አወናብዶ የፈረንጅ ፍርፋሪን ሲለቅም ነበር። በግርግሩ ብዙ መቶ ኢትዮጵያውያን የኮሌራ ሰለባ ሆኑ። ዛሬ ደግሞ ኮሮና የተባለ ወረርሽኝ አገር እንዲያጠፋ ተለቆ ያለውና የተመቸው ለመከላከል አትቤዛውን ቀለቡን ከውኖ ቤቱ ሲከረቸም ብዙዋኑ ውሃም ሳሙናም ማጥተው ኑሮን መግፋት መንገድ ዘርግፏቸው በትንሽ ክፍል ተጨናንቆ ተደራርቦ መኖር ግዴታ ሆኖባቸው አፍ መሸፈኛም ህክምናም አጥጦባቸው በብዙ መቶ ሺህ ሊቀጠፉ ሊሞቱ ተዘጋጅተዋል። ለመሆኑ ቀባሪ ሲገኝ ይሆን ወይስ በመቀሌ ጅማ ናዝሬት ወለጋ ወዘተ በቂ ዝግጅት ተደርጎ ለአደጋ አንገት የተሰጠው አማራና ደቡብ የሚባለው አፋርና ሶማሌ የሚባለው ህዝብ ወዘተ ብቻ ነው? በኮሮና ሳቦ ዘር ማጽዳት እውን ታቅዷል? የኮሮና የሚል ወረርሽኝ ብቅ እንዳለ አየር መንገዱ ገንዘብ ሊቃርም ቻይና መብረሩን ያቋርጥ ብለን ነበር። ሰሚ አልተገኘም። በአየር ማረፊያዎችም በቂ ቁጥጥር ይደረግ ብለን ነበር። በሽተኞች በቦሌ ሰተት ብለው ማንም ሳያቆማቸው ገቡብን። የህክምና ቁሳቁሶችና መተንፈሻዎችም ይዘጋጁ ብንልም ይህን ከመግዛት ይልቅ የአገር ገንዘብን በከንቱ እያባከኑ በመቀሌ ተግባር እድ አስፈላጊውን ሰራ ነው ብለው አሳቁን ቀለዱብን። ሳተላይት አመጠቅን ያሉት በበቃ ነበር። የወያኔ የዝቅተኛነት ስሜትና ቆሻሻ ጉራ ኢትዮጵያን ብዙ ጊዜ ጎድቷል። ብዙ ሺህ ህፃናትና ህዝብ ቤት አልባ ሆኖ በየቦዩና ቱቦ በደጅ ለሙቀት ተራርቆ ሳይሆን ተቃቅፎ ረሃቡን ባራምባ ማጥፋት አቅቶት እየተሰቃየ ነውና በጊዜ የተዘጉ አዳራሾች፣ ትምህርት ቤቶች፣ ኮንዶሚኒየሞች ወዘተ ይዘጋጁላቸው ቢባል ኮንዶሚኒየሙን ለቀሮ ብለው ያው ለሚጨርስ አደጋ አጋልጠው ተተዋቸዋል። ከቤተ መንግስት ሁሉም ዘረኞች ወጥተው መንገድ አዳሪዎች ቢያርፉ ቢታከሙ ምንኛ ባማረ ነበር። ይገን ከግብዙ ኮሎኔልና ጓደኞቹ የሚጠበቅ አይደለም። ለሀገር በታገሉ በየበረሃውና ማጓሪያው ያሉ ከአርባ ሺህ በላይ ወገኖቻችን ይፈቱ ብንል እነሱን አጭቆ አቆይቶ ፍርዳቸው ፍትሐብሔርና የፍርድ ጊዜው ሊያልቅ የደረሰውን ፈታው ብሎ ለማወናበድ መረጠ። እኛ ግን አልረሳናቸውም። ከ1980ዎቹ መጀመሪያ ጀምሮ ደብዛቸው የጠፋው ወገኖቻችን ዛሬም ባንጎላችን አሉ። መምህር አግማሴ፣ ወንዱ ሲራክ ደስታ፣ የአርባ ምንጭ አስተማሪዎች እነ ጸጋዬ ገብረ መድህን፣ ስጦታው ሁሴን፣ በለጣማ ዮሴፍ፣ ሞት ባይኖር፣ ተክላይና በርሄን፣ ከሱዳን የታፈሱትና ታግተው ደብዛቸው የጠፋው እነ ቱሉ፣ ሻለቃ ጌታቸውና በርካታ የኢድህና የኢሃፓ መሪዎችና አባሎች፣ ከአዲስ አበባ ተይዘው ደብዛቸው የጠፋው እነ አበራሽ በርታ፣ ተስፋዬ ከበደ፣ አቦሃይ፣ የወልቃይት ቋራ፣ አርማጭሆ፣ ጠገዴ ታጋይ አርሶ አደሮች፣ ጋሞዎችና የአፋር ተወላጆች፣ የአዲስ አበባን ማንነት ሲከላከሉ የታገቱ ወጣቶች ሁሉ በቂሊንጦ፣ በውርሶ፣ ደደር፣ ብር ሸለቆ፣ ዴዴሳ ታጭቀው ፍዳ የሚቀበሉትን በትግራይ የጉድጓድ እስር ቤቶች ኢሰብአዊ ስቃይ የሚቀበሉትን ከ8000 በላይ ዜጎች መቼም አንረሳቸውም። የታገቱበት ሁኔታ ለበሽታ ሲያጋልጣቸው ቆይቷልና እስቲ በኢራንም በሌሎች አገሮችም እንደታየው ህሊና ወቅሷቸው ፍቷቸው ብንን ሰሚ አላገኘንም። ይባስ ብሎ እነ ኤልሳቤት ከበደን ካረርና ጋዜጠኞችን በቆሻሻ ማፈኛው ወርውሯል አፍኖ አስሯል። እንኳን ዛሬ በዘረኛ ቄሮዎች ዘመን ቀርቶ ቀደም ሲል በደርግና በወያኔ የኢትዮጵያ ስርቤቶች እውነትም ዓለም በቃኞች እንደነበሩ ሁሉም ያውቃል። የስቃይና የበሽታ የግፍና መከራ ማዕከል በእነዚህ ስርቤቶች ንጹህ ዜጎችን በገፍ የሞሉትን የሚስጥር ስርቤቶች ወገድን በግብረ ስየል የጠበሱትን በውድቅት የረሸኑትንም ሁሉ መቼም እንደማንረሳቸው ከዚህ ተያይዞ መነገር ያለበት ነው። የቀይ ሽብር ወንጀለኞችና የወያኔ ነፍሰ ገዳዮች ዛሬ ነጻ ሆነው የሚፈነጩበት ሁኔታ በህዝባዊ ፍርድ ሂሳብ ማወራረድ እንደሚተካ ጥርጥር የለንም። ይህ ነው ፍትህ። በሚስጥር ተገድለው በሚስጥር እንደሚቀበሩ ወገኖቻችን በተለይ ትግራይ የታሰሩት እናውቃለን። ከዚህ በተያዘ አርመኒው የአሜሪካ ቦዘኔ ማለትም ትራምፕን መደገፍ ላንዳፍታ ባይታሰበንም ባለም አቀፍ የጤና ድርጅት ዳይሬክተር የሆነውን ቴዎድሮስ አድሃም ኖምን ማጋለጡና የቻይና ቡችላ ማለቱ የሚደገፍ ከመሆኑም በላይ ቴዎድሮስ ችሎታም ረህራህም አልባ የሆነ ወያኔ ነውና ከሐላፊነት ቦታው መውረዱ ይደገፋል። የትራምፕ ክስ የራሱን ዳተኝነት ድንቆርና ነዋይ አምልኮና ስልጣን ጥም በሌሎች ለማሳበብ ባለው ዝንባሌ ባለም አቀፉ ድርጅት ላይ መጮህ የጀመረ መሆኑን ብናውቅም ቴዎድሮስን በአሜሪካዊው ጸረ ጥቁር ኢሉሚናቲ ቢል ጌትስ ድጋፍ ለሹመቱ ያበቁት ዛሬም አፍሪካዊ ተነካ ብለው ጥፍቅና ሊቆሙ የተነሱት የአፍሪካ ጥቁር ውሻዎች ሁሉ ቢሆኑም በኢትዮጵያ ኮሌራ መከሰቱን ደብቆ ብዙ መቶ ሺዎችን ያስገደለው ቴዎድሮስ ከቻይና ተመሳጥሮ ድብቃና ማደናገሪያ ያካሄደ በመሆኑ ከቦታው መነሳቱ አስፈላጊ ነው። ይበዚህ እንዳለ የኛዎቹ ናዝራውያን ቴዎድሮስን እንደደግፍ ብለው ሲነሱ የሞቱም የታፈኑትን ወንድም እህቶቻችንን ረስተው ነውና ህዝብ ለስልጣን ተረኛ ሲሆን ወንጀላቸውን የሚረሳ ሊሆን አይችልም። በአገራችን ያሉት ራሳቸውን የሰብአዊ መብት ድርጅት ነን ባዮች እነ አንድሪያስ እሸቴ ለማደናገር ለማደናቀፍ የመሰረቷቸው በመሆናቸው ግፍያዩ ዝም መፈክራቸው ቢሆን አልገረመንም። መስራቻቸው የዘረኞቹ ጠበቃ ሆኖ አመታትን ያሳለፈ ህዝብ የታዘበው ሰው አይሉት አውሬ ነው። ተፎካካሪ ወይም በተገቢው ስማቸው ደግሞ ተለጣፊ የሆኑትም ለእልቂት እየተዘጋጀ ስላለው ህዝብ መናገር ቀርቶ መተንፈስን ፈርተው ዘረኞቹን እንደግፍ ብለው በአገር ወዳዶች ላይ መዝመቱን ቀጥለውበታል። ለነዚህ ማፈሪያ ጥርቅሞች ዋና ትኩረት የሆነው ከባዕዳንም ከአገሬውም ገንዘብ መዝረፍ ነው። ለመከላከል እርብጃ ወሰን የሚሉት ባዛኛው ቧልት መሆኑ እንዳለ ሆኖ ለዚህ የዝርፊያ ዘመቻ ቀደም አብረው የሰረቁት እነ ጫማሳሚውና የዳስፖራ ፈንድ ብለው ሊዘርፉ የቃጡት ከንቶች አንገታቸውን ቀና አርገዋል። የዘረኞች ኤምባሲዎች በባንካችን ቁጥር ባስቸኳይ ላኩልን እያሉ ለችግር የተዳረገውን በውጭ አገር ነዋሪ ትውልደ ኢትዮጵያዊ እያስጨነቁ ናቸው። ደግመን ደጋግመን ለአመታት አባይም አይገደብም ያዋጣችሁት ገንዘብም አይመለስም ተበልቷል ስንል የነበረው ዛሬ ሀቅ መሆኑ ተረጋግጧል። ዛሬም አዋጡ ተዘረፉ የሚሉን ያንንም ለወያኔ የረዱት ቀንደኞች ናቸው። አሁንም ለግድቡ አዋጡ ጫጫታ ልጓም ለቆ ቼቼ እንደሆነ አለ። የግብጽ ፍላጎት በአሜሪካና ሳውዲ ድጋፍ መከበሩ አይቀርም። ሉዓላዊነት ከተሸጠ አመታት አልፈዋል። አባቱ ዳኛ ልጁ ቃማኛ በሆነበት አሜሪካ አስታርቀን ይወስን ብሎ አገርን ማጋለጥ ያለውን ክህደት በሚገባ አሁንም ግልጽ አርጎታል። ዛሬም አትሞኙ እንላለን። ቻይና ኢትዮጵያን ብቻ ሳይሆን መላ አፍሪካን በዘመናዊ አዲስ ቅኝ ገዥነት ይዛያለች። በአፍሪካ ህዝብ ላይ ዘረኛ መሆኗ ከተረጋገጠ ዘመን አልፎ ዛሬ ለይስሙላ ቻይናን ማውገዝ መወንጀል ፋይዳ የለውም። ኢትዮጵያን አፍሪካን ለቻይና የሸጡት ላባደሩን ያስበዘበዙትና ያዋረዱት ኢትዮጵያና የአፍሪካ ህገወጥ መሪዎች ራሳቸው ናቸው። ክብራችን ይጠበቅ ስንል በቻይና ህዝብ ላይ በጅምላ ጥላቻን ማስፋፋት መጥራታችን ሳይሆን በሰሞኑ በናይጄሪያ እንደታየው ከገዢዎች ጋር ሆነው ያቆሟቸውን ተቋሞች አጋይቶ ዘረኞቹን ማባረር ያስፈልጋል ለማለትም ነው። በነካ እጅ እንዲሉ የዘረኞቹን ገዢዎች ንብረት ማውደም ስርዓት አልበኝነት ሳይሆን ስርዓትና የህዝብና የሀገርን ክብር ማስጠበቅ ነው። እነሱ ሲዘርፉን ንግድ መዋጮ ይባላል። እኛ ንብረትና ክብር ለናስመለስ እንነሳ ህገወጥነት ፍራታል በእኝነት ይሉታል። እስከመቼ ይሄን እንቀበላቸዋለን? ህገወጥና ፍራታል በእኛ እነሱ ዘረኞቹ ቄሮቹ ወያኔዎቹ ናቸው። ሀቁ ይነገር ከተባለ የታገቱና የታሰሩ ወገኖቻችንን አንርሳ ሁሉም በአስቸኳይ ይፈቱ ብለን እንታገልላቸው። አጋቾችና ነፍሰ ገዳዮች የፍየል አባወራዎች የትላንቱም ያሁኑም ሁሉ ተጋልጠው ለህዝብ ፍርድ ይቀርቡ። ድል ለኢትዮጵያዊነት፣ ድል ለኢሃፓና ለህዝባችን ትግል። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን። ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የክፍፍል ፖለቲካውና መዘዙ። በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና ዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በህዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባ ጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ፣ በጉጂና በቦረና፣ በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓ ም በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለአገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የክፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና ምስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉሥ ወይም በመመሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ሕዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም።
በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያ እና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሽክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ህዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶች ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በህዝብ ዝውውር፣ በስደት፣ በጋብቻ ወዘተ በህዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በህዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኑረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። 1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ በዘር በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉምዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ህልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል ባምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ከንዳፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጠ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና ወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግስት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የህዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና ዳግሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ህዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መብት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁል ጊዜም በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ መርዝ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ፣ ተነጣጥሎ እንዲዳከም ለአገሩም ሆነ ለመብቱ ባንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቹ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ ያገርና የወገን ፍቅር ሊያንገበግባቸው የሚገባ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው ባምባገነኑ አገዛዝ ላይ መተሰማ ታረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየፈደደ ይመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት መደም መፋሰስን ያስከተሉ ግጭቶች በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የአገራችንም ሆነ የሌሎች አገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በአገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር የራሳቸውን ባህል የማዳበር በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኑ የደረሰውን እልቂት ያስቆሙ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዴሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ከፈፈላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፍል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክን የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያኑ መካከል እየተደረገ ያለው ትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ የተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞም በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። ይህ ጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጽ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይተወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥራታችን እንጠብቀው። በኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን።
Yemdir fikir fitrat Yemdir fikir fitrat